ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ቦታው ላይ ተገኝቶ የሚመለከታቸውን ባለጉዳዮች ከቀኝም ከግራም ተጎጂዎችን በተለይ ደግሞ ባሳተፈ መልኩ አብዛኛውን ቦታዎች መድረስ የምንችልባቸውን በወቅቱ ደርሰን የሚመለከታቸውን ባለጉዳዮች አነጋግረን አመሳክረን አረጋግጠን የወጣ ሪፖርት ይሄ ብቻ ነው። ከተባበሩት መንግስታት የሰብአዊ መብት ቢሮ ጽህፈት ቤት ጋር የሰራ ነው ታምራው ሪፖርት።
የኢሰመኮ ምክትል ኮሚሽነር ራኬብ መሰል ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። አርብ መስከረም 11 2016 ዓ.ም ተመረጠ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ፣ የስርጭት አቀናባሪያችን ብርሃን ኃይሉ፣ መሐንዲሳችን ደግሞ ሲድራክ ፍራንክሊን ነው። ለምሽቱ ያሰናዳናቸውን በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ታዲያ የዕለቱን የዓለም ዜና። The Voice
of America. በድጋሚ እንደምናመሻችሁ። በአማራ ክልል ግጭት መቀጠሉን ተከትሎ በመጪው ወር ሊደረግ የነበረው የጣና ፎረም ስብሰባ ለሚያዝያ ወር መተላለፉ፣ በትግራይ ፖሊሶች ጋዜጠኞች ላይ ጥቃት ፈጽመዋል ሲል ሲፒጄ መክሰሱ፣ እንዲሁም ትውልደ ኢትዮጵያዊው አሜሪካንን በመሰለል ክስ ተመሰረተበት የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ አማራ ክልል የሰው ህይወት የቀጠፈው ግጭት መቀጠሉን ተከትሎ በአፍሪካ ወቅታዊ ጉዳዮች ላይ ለመምከር የተቋቋመው ጣና ፎረም በመጪው ጥቅምት ሊያደርግ የነበረውን ስብሰባ ወደ ሚያዝያ አስተላልፏል። መድረኩ ትናንት ባወጣው መግለጫ ስብሰባው የተላለፈው ባልተጠበቁ ሁኔታዎች ምክንያት ነው ብሏል። ጣና ፎረም በየዓመቱ በአማራ ክልል ይደረግ የነበረ ሲሆን አሁን ግን የፌዴራል መንግስት በክልሉ ያሉ ኃይሎችን ትጥቅ ለማስፈታት በሚያደርገው ጥረት አካባቢው የግጭት አውድማ ሆኗል ሲል አሶሲየትድ ፕሬስ በዘገባው አመልክቷል። ጣና ፎረም የተባለው ስብስብ ለአህጉሪቱ አሳሳቢ ችግሮች አፍሪካ መር መፍትሄ ለመሻት እንደሚጥር ይናገራል። ጠቅላይ ሚኒስትር አብይ አህመድ በማዕከል ስልጣንን ለመቆጣጠር የሚያደርጉትን ጥረት የሚገዳደሩ አንዳንድ ብሔሮች በመኖራቸው አሳሳቢ የተባሉት አንዳንዶቹ ችግሮች በፎረሙ ጓሮ እየተከሰቱ ናቸው ሲል ዘገባው አክሏል። ላሊበላን ጨምሮ በክልሉ ባሉ ከተሞች ህይወት የቀጠፉ የድሮን ጥቃቶችና የከባድ መሳሪያ ድብደባዎች መካሄዳቸውን፣ ፎረሙ በሚካሄድበት ባህር ዳር ከተማም ጦርነት መካሄዱን፣ ከሰማይ ወታደራዊ አውሮፕላኖችን እንዲሁም በጎዳናዎች ላይ ተኩስ እንደሚሰሙ ነዋሪዎች መናገራቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። የኢትዮጵያ መንግስት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የጣና ፎረም አጋሮች መሆናቸውን ያመለክተው ሪፖርቱ ከፎረሙ አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ጠቁሟል። በትግራይ የተቃውሞ ሰልፍ ሊዘግቡ የወጡ 3 ጋዜጠኞችን ፖሊሶች ደብድበው አስረዋል ሲል የጋዜጠኞች ተሟጋች ቡድኑ ሲፒጄ ከሰሰ። ጥቃቱ የተፈጸመው ጳጉሜ 2 2015 በክልሉ መዲና መቀሌ በክልሉ አስተዳደር ተከልክሎ የነበረውን የተቃዋሚ ፓርቲዎችን ሰልፍ ጋዜጠኞቹ ሲቀርጹ በነበረበት ወቅት መሆኑን ሲፒጄ አስታውቋል። መለዮ የለበሱ ፖሊሶች አስቁመው በዱላና በኮረንቲ ገመድ እንደመቷቸው የያበለ ሚዲያ ሪፖርተር ተሻገር ጽጋብና የአያም ሚዲያ ተባባሪ መስራቾች ማሃሪ ካሳይ እና ማሃሪ ሰለሞን ለሲፒጄ ተናግረዋል። በጋዜጠኞቹ ላይ የደረሰው ድብደባ በትግራይ ያሉ ባለስልጣናት ሪፖርተሮች መንግስትን የሚተቹ ጉዳዮችን እንዲዘግቡ እንደማይፈልጉ አሳዛኝ መልእክት የሚያስተላልፍ ነው ብሏል ሲፒጄ በመግለጫው። የትግራይ ጊዜያዊ አስተዳደር ክስተቱን መርምሮ ፖሊሶቹን ተጠያቂ እንዲያደርግ እንዲሁም ጋዜጠኞች የተቃውሞ ሰልፎችን እና የተቃውሞ ድምጾችን መዘገብ መቻላቸውን እንዲያረጋግጥና የበቀል ጥቃት እንዳይወስድ ሲል የመብት ተሟጋች ድርጅቱ ጥሪ አድርጓል። ማሃሪ ካሳይ ከሁለት ቀናት በኋላ ሲለቀቅ፣ ማሃሪ ሰለሞን ደግሞ ከአራት ቀናት በኋላ መለቀቃቸው ታውቋል። በመቀሌ የተጠራው ሰልፍ በጊዜያዊ አስተዳደሩ ላይ ቅሬታ ያላቸውና አስተዳደሩ የፈላጭ ቆራጭ ባህሪ ያሳያል ብሎ የተቃወሙ ፓርቲዎች ነበር። በቂ የፖሊስ ኃይል የለም በሚል አስተዳደሩ ሰልፉን ከልክሎ እንደነበር ይታወሳል። የክልሉ ጊዜያዊ አስተዳደር ፕሬዚደንት የአቶ ጌታቸው ረዳን መልስ ለማካተት ሞክሮ መልስ እንዳላገኘ ኤኤፍፒ በዘገባው አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ለመንግስት በኮንትራክትነት ይሰራ የነበረ አብርሃም ተክሉ ለማ የተባለ ትውልደ ኢትዮጵያ የአሜሪካን መንግስት በመሰለል ባለፈው ነሐሴ 18 ቀን 2015 በቁጥጥር ስር መዋሉን ትናንት ይፋ የሆነው የክስ ሰነድ አመልክቷል። የኢንፎርሜሽን ቴክኖሎጂ ባለሙያ የሆነው የሲልቨር ስፕሪንግ ሜሪላንድ ነዋሪው የ50 አመቱ አብርሃም ተክሉ ለማ ሌላ ሀገርን ለመደገፍ የብሔራዊ መከላከያ መረጃን በማስተላለፍ የብሔራዊ መከላከያ መረጃን ለሌላ ሀገር ለማስተላለፍ በማሴር እንዲሁም ሆም ብሎ የብሔራዊ መከላከያ መረጃን በግል መያዝ የሚሉ ክሶች ተመስርተውበታል። ሰነዶቹ አንድ ሀገርን ወይም አንድን አካባቢ የሚመለከቱ እንደሆኑና ተከሳሹ ካለ ፍቃድ ኮፒ ማድረጉ ማስወገዱና በግል መያዙ ተመልክቷል። አብርሃም ተክሉ ለማ ሚስጥራዊ መከላከያ ሰነዶቹን ከሌላ ሀገር መንግስት የስለላ ተቋም ጋር ግንኙነት ላለው ባለስልጣን አሳልፎ መስጠቱን ክሱ በተጨማሪ አመልክቷል። በመልእክት ልውጣቸው ወቅት አብርሃም ተክሉ ለማ ለባለስልጣኑ መረጃን በማስተላለፍ መርዳት እንደሚሻ ገልጿል ብሏል ክሱ። አብርሃም ተክሉ ለማ ለውጭ ሀገር ባለስልጣኑ አስተላልፎታል የተባለው መረጃ በስም ባልተጠቀሰው ሀገርና በቀጠናው የሚገኝን ወታደራዊ እንቅስቃሴ የሚያሳይ የሳተላይት ምስልና ሌሎች ወታደራዊ መረጃዎችን ይጨምራል ተብሏል። ሁለቱ የስለላ ክሶች እስከ ሞት ቅጣት ወይም እስከ እድሜ ልክ እስራት ሊያስከትሉ እንደሚችሉና ሰነዶችን ለግል መያዝ የሚለው ክስ ደግሞ እስከ 10 ዓመት የእስር ቅጣት ሊያስከትል እንደሚችል ተመልክቷል። በግጭት የተናጠችው ሶማሊያ አገሪቱን በመልቀቅ ላይ ያለው የአፍሪካ ህብረት ሰላም አስከባሪ ኃይል ሂደቱን በሶስት ወር እንዲያዘገይ ጠይቃለች ሲል የኤኤፍፒ ዜና ወኪል ተመልክቻለሁ ያለውን የመንግስት ሰነድ ጠቅሶ ዘግቧል። ከአልሻባብ ሚሊሻ ጋር በመደረግ ላይ ባለው ፍልሚያ በርካታ ከባድ ችግሮች እንደገጠመው ያስታወቀው የሶማሊያ መንግስት በሀገሪቱ የጸጥታ አማካሪ በኩል ለተመድ በጽሑፍ ባቀረበው ጥያቄ በዚህ ወር መጨረሻ ሊያወጣ ያቀደው 3000 የሚቆጠር ሰላም አስከባሪ ኃይል ሂደቱን እንዲያዘገይ ጠይቋል። ዲፕሎማሲያዊ ምንጮች እና ሌሎች ምንጮች ጥያቄው መቅረቡን አረጋግጠዋል ሲል ኤኤፍፒ በዘገባው አመልክቷል። በደቡብና ማዕከላዊ ሶማሊያ ላለፉት 16 ዓመታት የመንግስትን ይዞታና መሬትን ሲጠብቅ የነበረው የአፍሪካ ህብረት የሰላም ልዑክ ወይም ከሁለት ዓመታት ወዲህ በሚጠራበት በሶማሊያ የአፍሪካ ህብረት የሽግግር ልዑክ ሀገሪቱን ለቆ መውጣት ጀምሮ ነበር። በተመድ ውሳኔ መሰረት በመጪው የፈረንጆች ዓመት መጨረሻ የልዑኩ ኃይል የሀገሪቱን ጸጥታ የመጠበቅ ኃላፊነት ለሶማሊያ ሰራዊት አሳልፎ መስጠቱን ያጠናቅቃል ተብሏል። በመጨረሻም የኒውጀርሲ እንደራሴ የሆኑት ባብ ማኔንዴዝ እና ባለቤታቸው በቤታቸው በተደረገ ፍተሻ 100,000 ዶላር የሚያወጣ ወርቅና 480,000 ዶላር ጥሬ ገንዘብ መገኘቱን ተከትሎ በጉቦ መከሰሳቸውን የፌደራል አቃቢያን ህጎች አስታውቀዋል። ዛሬ አርብ ይፋ በሆነው ክስ ላይ እንደተመለከተው ባብ ማኔንዴዝ በውጭ ጉዳዮች ላይ ተጽዕኖ እንዲያደርጉ የግብጽን ፈላጭ ቆራጭ መንግስት ተጠቃሚ ማድረግን ጨምሮ ሌሎችንም የሙስና ተግባራት ፈጽመዋል። ለዚህም ጥሬ ገንዘብ፣ ወርቅና ቅንጡ መኪናዎችን ተቀብለዋል ተብሏል። የ69 ዓመቱ ባብ ማኔንዴዝ እና የባለቤታቸው ክስ የመጣው ከ6 ዓመታት በፊት የመንግስት ባለስልጣናት ላይ ተጽዕኖ ለማሳደር ከአንድ ሐኪም ውድ ስጦታ ተቀብለዋል የሚለው ክስ ከህዝብ የተውጣጡ ዳኞች ለሁለት ተከፍለው ውሳኔ ላይ ሳይደረስ መቅረቱን ተከትሎ ነው። ማኔንዴዝ በሁለት የተለያዩ ጉዳዮች የተከሰሱ የመጀመሪያው እንደራሴ ናቸው ሲል የሴኔቱ ታሪካዊ ጉዳዮች ቢሮ አስታውቋል። ሴኔቱም በጠባብ ብልጫ የሚመራውን የዲሞክራቲክ ፓርቲ የሚወክሉትና ላለፉት 30 ዓመታት በዋሽንግተን ሲሰሩ የቆዩት ማኔንዴዝ በሚቀጥለው ዓመት ምርጫ ይጠብቃቸዋል። ከትውልደ ኩባ ቤተሰብ የተገኙት ማኔንዴዝ እንደ አውሮፓን አቆጣጠር 1986 ዓ.ም ጀምሮ በኒው ጀርሲ ግዛትና በዋሽንግተን በተለያዩ የመንግስት ኃላፊነቶች ላይ ቆይተዋል። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋለሁ።
እንግዱን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ዛሬ ዕለቱ መስከረም 11 2016 ዓ.ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የእለቱ ዋና አዘጋጅ ሲሆን ግርማ የብና መገናኛ አቀናባሪያችን ደግሞ አባየው ገበያው ናት። የቀጥታ ምስልና ድምጽ አቀናባሪው ጆርጅል ነው። አሁን በቀጥታ ወደ ቀዳሚው የእለቱ አብይ ርዕስ ነው መስታችሁ። ኢሰመኮ ከተባበሩት መንግስታት ድርጅት ቡድን ጋራ ያወጣው የምርመራ ሪፖርት ለሽግግር ሂደት ወይም ለሽግግር ፍትህ መነሻ ይሆናል አለ። የኢሰመኮና የተባበሩት መንግስታት ድርጅት የጋራ ሰብአዊ መብት ምርመራ ሪፖርት ለፍትህና እውነትን ለማውጣትና ለተጎጂዎች ካሳም ብቸኛ መሰረት ሆኖ እንደሚያገለግል ኮሚሽኑ አስታውቋል። የተባበሩት መንግስታት ያቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ጉዳይ ላይ ያወጣውን ሁለተኛ ሪፖርት ትላንት በይፋ ሲያደርግ በኢትዮጵያ የሽግግር ፍትህን ለመተግበር እየተካሄደ ነው የተባለውን ጥረትም አጣጥሏል። መንግስት በሽግግር ፍትህ ሂደቱ ላይ ከባለሙያዎች ኮሚሽኑ ጋራ ንግግር እንደሌለውም ተጠቅሷል። በጄኔቫ የቀረበውን የኮሚሽኑ ሪፖርት አስመልክቶ በስፍራው ተገኝተው ንግግር ያሰሙት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ለኢትዮጵያ ሽግግር ፍትህ ሂደት እንደ መነሻ ሊያገለግል የሚችለው የርሳቸው ተቋም ከተመድ ጋር ያዘጋጀው የምርመራ ሪፖርት እንደሆነ ሞግተዋል። የዚህንም ምክንያት ሲያስረዱ ኢሰመኮ ምክትል ኮሚሽነር ራኬብ መሰለ ዓለም አቀፉ የባለሙያዎች ኮሚሽን ስራውን በርቀት ማከናወኑና የጣምራ ምርመራውን ሪፖርት በኢትዮጵያ መንግስት ተቀባይነት ማግኘቱን ጠቅሰው አብራርተዋል። በኢትዮጵያ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች አሁንም ቀጥለዋል ያለው ዓለም አቀፉ የባለሙያዎች ኮሚሽን በአማራ ክልል ያለው ግጭት መባባሱን ጠቅሶ የስራው ጊዜው እንዲራዘምም ጠይቋል። በዝርዝሩ ኬነዲ አባተ።
በኢትዮጵያ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ሁለተኛ የምርመራ ሪፖርቱን ትላንት ለምክር ቤቱ አቀርቧል። ሶስት ባለሙያዎችን በአባልነት ያቀፈው ኮሚሽኑ ይፋ ባደረገው ሪፖርት የፕሪቶሪያው የሰላም ስምምነት ከተፈረመ ከአንድ አመት ገደማ በኋላም በኢትዮጵያ ውስጥ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች አሁንም ቀጥለዋል ብሏል። በኢትዮጵያ የሽግግር ፍትህን ተግባራዊ ለማድረግ እየተደረገ ያለውን ጥረትም የአፍሪካንና ዓለም አቀፍ መመዘኛዎችን ያላሟላ ነው በማለት ተችቷል። ይህ የኮሚሽኑ ትችት የኢትዮጵያ መንግስት ከሚለው በተቃራኒ ነው። በሽግግር ፍትህ ሂደቱ ዙሪያ ከዓለም አቀፉ የባለሙያዎች ኮሚሽን ጋር ከመነጋገር ይልቅ መንግስት በጉዳዩ ላይ ያደረገውን ጥቂት ጥረት ማሳወቅ ላይ ብቻ ትኩረት አድርጓል ሲልም ሪፖርቱ አመልክቷል። ሪፖርቱ ትናንት 47 አባላት ባሉት የጄኔቫው የተመድ የሰብአዊ መብቶች ምክር ቤት 54ኛ ጉባኤ ላይ በቀረበበት ወቅት በስፍራው የነበሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ሪፖርቱን በተመለከተ አስተያየት ሰጥተዋል። ዶክተር ዳንኤል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር በተያያዘ ለሚካሄድ የፍትህ እውነትን የማውጣትና ተጎጂዎችን የመካስ ሂደት ብቸኛ መሰረት ሊሆን የሚችለው ኢሰመኮና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ያወጡት የምርመራ ሪፖርት ነው ብለዋል። ዶክተር ዳንኤል ይህን ያሉበትን ምክንያት በተመለከተ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥተዋል።
ይሄ እንግዲህ ማለት ቦታው ላይ ተገኝቶ የሚመለከታቸውን ባለጉዳዮች ከቀኝም ከግራም ተጎጂዎችን በተለይ ደግሞ ባሳተፈ መልኩ አብዛኛውን ቦታዎች መድረስ የምንችልባቸውን በወቅቱ ደርሰን የሚመለከታቸውን ባለጉዳዮች አነጋግረን አመሳክረን አረጋግጠን የወጣ ሪፖርት ይሄ ብቻ ነው። ተባበሩት መንግስታት የሰብአዊ መብት ቢሮ ጽህፈት ቤት ጋር የሰራ ነው ጣምራው ሪፖርት። ይህኛው የዓለም አቀፉ ኮሚሽን ከውጭ ሆኖ ዩጋንዳ መቀመጫውን አድርጎ ነው የተሰራው። ቦታው ላይ መሬት ላይ ተገኝቶ መረጃ ማሰባሰብ ስላልቻለ ለዚህ የተለየ ባህሪ የሚሰጠው ይህ ነው። ሌላው ባህሪው ደግሞ እንግዲህ ዋና ይህንን ምክረ ሀሳቦቹን መፈጸም ያለበት ዋና ተዋናኝ የኢትዮጵያ መንግስት ተቀብሎት በዛ መልኩ ምክረ ሀሳቦቹን እየፈጸመ ያለው ሪፖርት ስለሆነ ምርመራ ስለሆነ ይህም ልዩ ያደርገዋል።
ግድያና ጾታዊ ጥቃትን ጨምሮ በኢትዮጵያ ያለው የሰብአዊ መብት ጥሰት አሳሳቢ እንደሆነ የገለጸው የዓለም አቀፉ ባለሙያዎች ኮሚሽን እነዚህ ስልታዊና የቀጠሉ ያላቸው ጥሰቶችና ወንጀሎች በትግራይ በአማራ በኦሮሚያና በሌሎችም አካባቢዎች ውስጥ ባሉ ማህበረሰቦች መካከል መከፋፈልና መቃቃርን እየፈጠሩ ነው ብሏል። በኢትዮጵያ ያሉት ግጭቶች በአሁን ወቅት ሀገር አቀፍ ሊባል በሚችል ደረጃ እየተስፋፉ ነው ያሉት የኮሚሽኑ ሰብሳቢ መሐመድ ቻንዲ ኡስማን በትግራይ በኦሮሚያና በተለይም በአማራ ክልል ከፍተኛ የመብት ጥሰቶች ቀጥለዋል ብለዋል። የኢትዮጵያ መንግስት በበኩሉ እንደወትሮው የኮሚሽኑን ሪፖርት እንደማይቀበል ይፋ አድርጓል። በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበው ኮሚሽኑ በኢትዮጵያ ያሉትን አውንታዊና ብዙ ተቀባይነት ያገኙ የፖለቲካ ለውጦች በእጅጉ አጣጥሏል ሲሉ ተቃውመዋል። ከፕሪቶሪያው ስምምነት በኋላ ኢትዮጵያ ችግሮችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት እያደረገች ነው ያሉት አምባሳደሩ ስምምነቱን ተከትሎ የመሳሪያ ድምጾች መቀነሳቸውንም ኮሚሽኑ እውቅና አልሰጠም ሲሉ ተችተዋል። የዓለም አቀፉ የባለሙያዎች ኮሚሽን ሰብሳቢ መሐመድ ቻንዲ ኡስማን በበኩላቸው የፕሪቶሪያው የሰላም ስምምነት መፈረሙ በአብዛኛው የመሳሪያ ድምጾችን ጸጥ ያሰኘ ቢሆንም በሰሜኑ የሀገሪቱ ክፍል ያለውን ግጭት አልፈታም ወይም ምንም አይነት አጠቃላይ ሰላም አላመጣም ሲሉ ተናግረዋል። ከስምምነቱ በኋላም የኤርትራ ጦር በትግራይ ክልል እንደሚገኝና የሰብአዊ መብት ጥሰት መፈጸሙን እንደቀጠለም ሪፖርቱ አመልክቷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ በሰጡት አስተያየት ሪፖርቱ ስማጥፊ መሆኑን ገልጸው ሀገሪቱ መደበኛ ምላሽ እያዘጋጀች ነው ብለዋል። በኦሮሚያና በአማራ ክልል ደግሞ የኢትዮጵያ መንግስት ኃይሎች የሰላማዊ ሰዎች ግድያን ጨምሮ ከባድ መሳሪያዎችን ጭምር በመጠቀም ዘርፈ ብዙ የሰብአዊ መብት ጥሰቶችን እንደሚፈጽሙ በኮሚሽኑ ሪፖርት ተመልክቷል። ተጠያቂነትን ለማረጋገጥ በመንግስት በኩል የሚወሰድ ተአማኒነት ያለው እርምጃ የለም ሲሉም የኮሚሽኑ ሰብሳቢ አመልክተዋል። ኢትዮጵያ ተጠያቂነትን ለማረጋገጥ የሽግግር ፍትህ ሂደት እየተገበረች መሆኗን ከመግለጽ ባለፈ በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበው ለቀረቡት ትችቶች ቀጥተኛ ምላሽ አልሰጡም። ከኢትዮጵያ መንግስት በኩል ተጨማሪ አስተያየት ለማግኘት ያደረግነው ጥረት የሀገሪቱ መንግስት ኮሙኒኬሽን አገልግሎት ሚኒስትር የእጅ ስልካቸው ላይ ደውለን ባለማንሳታቸው ሊሳካልን አልቻለም። በኢትዮጵያ መንግስት በኩል ተቀባይነት የሌለው ዓለም አቀፉ የባለሙያዎች ኮሚሽን የቆይታ ጊዜው እንዲራዘም የተመድን የሰብአዊ መብቶች ምክር ቤት ጠይቋል። ከዚህ ቀደም በጥቂት አብላጫ ድምጽ እድሜው የተራዘመው የኮሚሽን የስራ ጊዜው ሊያበቃ ከሁለት ወር ያነሰ ጊዜ ይቀረዋል። የባለሙያዎች ኮሚሽኑ ሰብሳቢ መሐመድ ቻንዴ የኮሚሽኑ የስራ ጊዜ እየተጠናቀቀ ያለው ምርመራው መቀጠል ባለበት ወቅት መሆኑን ገልጸው በአማራ ክልል እየደረሰ ያለውን የመብት ጥሰት በማመልከት የስራ ጊዜው እንዲታደስ አሳስበዋል። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ተከታዩን ብለዋል።
የተባበሩት መንግስታት ድርጅት ሰብአዊ መብት ጽህፈት ቤት ጋር ተባብሮ ስራውን እየሰራ ምርመራዎችን እያደረገ ምክር ሀሳቦችን እያቀረበ ለመንግስትም ምክር እያቀረበ በምን አይነት መልኩ መፈጸም እንዳለባቸው እያደረገ ያለ ብሔራዊ ተቋም ባለበት ሌላ ዓለም አቀፍ ተቋም መጥቶ ስራውን ይሰራው ማለት ዘላቂ በሆነ መልኩ ሁኔታውን ለመቅረፍ እና ዳግመኛ እንደዚህ አይነት ስህተት እንዳይፈጠር ለማድረግ ትክክል አካሄድ ነው ብለን አንገምትም። ምክንያቱም ተቋም እስካለ ድረስ ብሔራዊ ተቋም ያ ተቋም ነው ተደግፎ ሁኔታዎቹን ስራዎቹን መስራት ያለበት። ስለዚህ ይሄ ተቋም እዚህ መጥቶ መስራት ያስፈልጓል የሚለው ብዙ አሳማኝ አይደለም አሁን ባለበት ሁኔታ። አይ ግዴታ መሆን አለበትም ካለ ከቴክኒካል ድጋፍ ውጪ አስፈላጊነቱ ብዙ አይታየንም። እንዳይታየውም የሚያወጣው ሪፖርት በጣም ከእኛ ካወጣናቸው ከዚህ ቀደም እንዲሁም በወቅቱን በጠበቀ ሁኔታ ካወጣናቸው ሪፖርቶች የተለየ ነገር እስካሁን ድረስ አላየንበትም። ሌላው ግን በጣም መታየት ያለበት የዓለም አቀፍ ተቋም በኢትዮጵያ መንግስት ቅቡልነት አግኝቷል ወይ የሚለው ነው። ምክንያቱም እንደዚህ አይነት ተቋም የመንግስት ቅቡልነት ካላገኘ እዚህ ቦታው ላይ ተገኝቶ ስራውን መስራት ካልቻለ የቴክኒክ ድጋፍም እየሰጠ በውይይት አቅም ግንባታ ላይ እየተሳተፈ ሁኔታዎችን መለወጥ ካልቻለ አሁንም ምንም ውጤት አያመጣም። ግብአት ማባከን ካልሆነ በስተቀር ለመሬት ላይ ላለው ሁኔታ ብዙም ለውጥ የሚያመጣ አይመስለንም።
ይሁን እንጂ የዓለም አቀፉ የባለሙያዎች ኮሚሽን የስራ ጊዜ እንዲራዘም አንዳንድ አካላት እየወተወቱ ነው። ከነዚህም መካከል ሐኪሞች ለሰብአዊ መብቶች የተባለ መሰረቱን በዩናይትድ ስቴትስ ያደረገ መንግስታዊ ያልሆነ የሰብአዊ መብት ተሟጋች ድርጅት ይገኛል። የዓለም አቀፉ የባለሙያዎች ኮሚሽን ያወጣው ሪፖርት በይዘቱ ሐኪሞች ለሰብአዊ መብቶች በቅርቡ ካወጣው ሪፖርት ጋር የሚጣጣም መሆኑን የገለጹት የድርጅቱ የጥብቅናና ፖሊሲ ዳይሬክተር ኤሪካ ዴሊ የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት አባላት የኮሚሽኑን የሥራ ጊዜ ቢያንስ ለአንድ ዓመት የሚያራዝም ውሳኔ እንዲያደርጉ እናሳስባለን ብለዋል። መቀመጫውን በአሜሪካ ያደረገው የኦሮሞ ቀስ አመራርና ተሟጋቾች ማህበርም እንዲሁ በመላ ኢትዮጵያ የመብት ጥሰቶችን ለመመርመር የዓለም አቀፉ ኮሚሽን ብቸኛ ተአማኒ ድርጅት ነው በማለት የሥራ ዘመኑ እንዲራዘም ጥሪ አድርጓል። የዓለም አቀፉ የሰብአዊ መብት ባለሙያዎች የሥራ ጊዜ ለ3ኛ ዓመት የመራዘምና ለመራዘም ጉዳይ በቅርቡ በሰብአዊ መብቶች ምክር ቤት ውሳኔ እንደሚሰጥበት ይጠበቃል። ሆኖም የኮሚሽኑ የሥራ ጊዜ እንዲራዘም እስካሁን ጥያቄ ያቀረበ የምክር ቤቱ አባል አገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዕለቱ አቪርስ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የትንታኔው ዘገባዎች ይከተላሉ። ተከታዩ ደግሞ ወደ አማራ ክልል ይወስደናል። በሰሜንና ደቡብ ወሎ አንዳንድ አካባቢዎች የስልክ አገልግሎት እንደተቋረጠ ተገለጠ። በአማራ ክልል በሰሜንና በደቡብ ወሎ ዞኖች እንዲሁም በአካባቢዎቻቸው የስልክ አገልግሎት መቋረጡን ቤተሰቦቻቸውን ለማግኘት ያለመቻላቸውን ነዋሪዎች ለአሜሪካ ድምጽ ገልጠዋል። በሌላ በኩል ባለፈው ማክሰኞ በደቡብ ማርቆስ በፍኖተ ሰላምና በደንበጫ ከተሞች እንዲሁም በአካባቢዎቻቸው የተቋረጠው የስልክ አገልግሎት እስካሁን እንዳልተጀመረ የባህር ዳር ነዋሪዎች ሰሞኑን ለአሜሪካ ድምጽ አመልክተዋል። ጉዳዩን አስመልክቶ ከፌደራልም ሆነ ከክልል መንግስት የስራ ኃላፊዎች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተከታትለዋለች።
በኢትዮጵያ አማራ ክልል የሰው ህይወት የከተፈውን ግጭት መቀጠሉን ተከትሎ ከትላንት ሐሙስ ጀምሮ በሰሜንና ደቡብ ወሎ ዞኖች ባሉ አንዳንድ ወረዳዎች የስልክ አገልግሎት መቋረጡን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። አበጋዝ የተባሉ ያባታቸው ስም እንዳይገለጽ የጠየቁ የደሴ ከተማ ነዋሪ ቆቦ የሚገኙ ቤተሰቦቻቸውን ለመጠየቅ የደወሉት ስልክ እንዳልሰራ ይናገራሉ።
ቤተሰቦቼ ያሉት ቆቦ 04 ቀበሌ አካባቢ ናቸው። ከጧት ጀምሮ ከአራት ሰዓት ጀምሮ በቃ ስልክ በተደጋጋሚ ደወልኩኝ፣ ቀደም እያስተላለፈ ነው የሚለው። ያው ቤተሰቦቻችንን ማግኘት አልቻልንም። ለመሄድም እኔ ሙከራ አድርጌ ነበረ። ያለው አየርም ከዚህ ወደዛ ጥሩ ስላልሆነ አልቻልኩኝ።
ሌላው ስሙን እንዳንጠቅስ ድምፁንም እንዳናሰማ የጠየቀን የደሴ ከተማ ነዋሪ በዞኑ በተለይ በምዕራቡ አካባቢ የስልክ አገልግሎት መቋረጡን ማረጋገጡን ይናገራል። የተቋረጠባቸው አካባቢዎችም በተንታ፣ ደላንታ፣ ቦረና፣ ለጋምቦና ሌሎች አካባቢዎች መሆናቸውን ገልጾልናል። በተመሳሳይ በሰሜን ወሎ ዞን ወልዲያ ከተማ ነዋሪ የሆነችውና ለደህንነቷ ስለምትሰጋ ስሟን በሚስጥር እንድንይዝ የጠየቀችን ግለሰብ አብሮ ወረዳ የሚገኙ የታመሙ እናቷን ለመጠየቅ ከትናንት ሐሙስ ጀምሮ ብትደውልም አገልግሎቱ ባለመኖሩ ምክንያት ቤተሰቦቿንም ሆነ ዘመዶቿን ማግኘት እንዳልቻለች ትናገራለች።
ከሰራም በቃ ዛም የሰላም ሁኔታ የተረጋጋ አይደለም እና አሁን ማግኘት አልቻልኩም። እና መድረሷንም አላወቅኩም። እንደገና እንዴት ምናምን እንደከረመች ሕክምና ቀጠሮ ነበራት። በሽተኛ ናት፣ እየታመመች ነው። አሁን ምን ላይ እንዳለች ማወቅ አልቻልኩም እና በጣም ተጨናንቄያለሁ።
ሌላው በስልክ ያነጋገርነውና ሳሙኤል ከሚለው ስም ውጭ ለመናገር ፈቃደኛ ያልሆነው የመቂት ወረዳ ነዋሪ ብዙ ቦታ ደውሎ ስልክ እንዳልሰራለት ይናገራል።
እኔ የምኖረው አሁን መቂት ነው። ያው ግን የአካባቢ ቻርጅ ከተማ ላይ ነው እንጂ የሚሰራው ስልክ ጋሸና፣ ኩልመስክ፣ ደላንታ ምናምን በዚህ ዙሪያ ብዙ ቦታዎች እና ወልዲያ ዙሪያ ቆቦ ምናምን ስልክ ብዙ ጊዜ አይሰራም፣ ተቋርጧል።
ከመቼ ጀምሮ?
ትናንት ጠዋት ነበር። ከትናንት ጀምሮ አይሰራም ስልክ።
ባለፈው ረቡዕ ለኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዋትስአፕ መተግበሪያ መረጃ እንዲሰጡን ጠይቀናቸው ለቦርድ ስብሰባ ውጭ ሀገር እንደሚገኙና የሚመለከተው አካል ምላሽ እንዲሰጠን ሰዎችን እንደሚመደቡልን በመልእክታቸው መግለጻቸው ይታወሳል። ዛሬም በተመሳሳይ መልእክት ለዋና ስራ አስፈጻሚዋ በዋትስአፕ መተግበሪያ መልእክት ብንልክም ምላሽ ሳይሰጡን ቀርተዋል። በሌላ በኩል ባለፈው ማክሰኞ በመስራቅና በምዕራብ ጎጃም ዞኖች በሚገኙ አንዳንድ ከተሞች የተቋረጠው የስልክ አገልግሎት እስካሁን አለመጀመሩን ቤተሰቦቻቸውን ደውለው ለማነጋገር ያልቻሉ የባህር ዳር ከተማ ነዋሪዎች ዛሬም ለአሜሪካ ድምጽ አረጋግጠዋል። ወይዘሮ ጻሄ ካሳ የተባሉ አስተያየት ሰጪ ዛሬም ወደ ደብረ ማርቆስ ከተማ ደውለው አገልግሎት ማግኘት እንዳልቻሉና አሁንም ጭንቀት ውስጥ መሆናቸውን ተናግረዋል።
በየቀኑ በየደቂቃው እየተጠቃቀለ ነው። ምንም ነገር የለም። ምንም ለውጥ የለም። በሰው ሰው አይመጣ መኪና ይሄድ ወደ ወዲህ የሚባል ነገር የለም። ምንም ወር የለም። በቃ አራት ቀኑ ነው። ምንም ነገር የለም። በቃ ዝም ዝም ነው።
ሌላው ሰለሞን ታሪኩ የተባሉ ግለሰብም ዛሬም ወደ ደንበጫና ፍኖተ ሰላም ከተሞች ቢደውሉም ቤተሰቦቻቸውን ማግኘት አልቻልኩም ብለዋል።
ፍኖተ ሰላም ደንበጫ ሞክሬ ነበር። ስልክ ደውዬ አይሰራም። ስልካቸው ስለማይጠራ ዝግ ስለሆነ እሱ ቤተሰቦቻችንን ማግኘት አልቻልንም። አሁንም ጭንቀት ላይ ነን። ሂደን እንኳን እንትን ሂደን በአካል እኳ ቤት እንዳንሄድ ስልክ መስመሩ ዝግ ነው። ትራንስፖርት የለም። ስለዚህ በዚህ ሁኔታ ላይ ጭንቀት ላይ ነው የስካውን ያለ ነው።
ስንተኛ ቀናችሁ ሆነ ማለት ነው?
አራተኛ ቀናችን ይሁን።
አመሻሹም በደብረ ማርቆስ ከተማ የስልክ አገልግሎት እንደተጀመረ ሰምተን ለማረጋጋት ብንደውልም ሳይሰራልን ቀርቷል። የነዋሪዎችን ቅሬታ ይዘን ዛሬም ለክልሉ የመንግስት ኮሙኒኬሽን አገልግሎት ጽፈት ቤት ኃላፊ በመሆን በቅርቡ ለተሾሙት ለዶክተር መንገሻ ፈንታው በእጅ ስልካቸው ላይ ብንደውልም ባለመስራቱ፣ እንዲሁም በመከተል ርዕሰ መስተዳደር ማዕረግ በቅርቡ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደስታ ለይጣ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ ስልጤ ነው የምናቀናው። በቅበት ከተማ የሃይማኖት ግጭት ተጠርጣሪዎች በህግ እንዲጠየቁ ሲል ኢሰመኮ አሳሰበ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ቅበት ከተማ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ላይ ደርሷል ያለውን ልዩ ልዩ የሰብአዊ መብቶች ጥሰት ማጣራቱን ያስታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት ወንጀል ፈጻሚዎችን በህግ ተጠያቂ እንዲያደርግም ጠይቋል። የቀድሞ የደቡብ ብሔር ብሔረሰቦችና የህዝቦች ክልል የመንግስት ሰራተኞች ምደባ የሰራተኛውን ፍላጎት፣ የቤተሰብን አንድነት፣ የማህበራዊና ጤናን ሁኔታ ከግምት በማስገባት በግልጽና ፍትሃዊ መንገድ ምላሽ እንዲሰጥበትም ኢሰመጉ ጠይቋል። የስልጤ ዞን አስተዳደር በበኩሉ በቅበት ከተማ የተፈጠረውን ችግር አስመልክቶ የመብቶች ተሟጋቹ ተቋም ያወጣውን መግለጫ ሐሰተኛና ሚዛናዊነት የጎደለ ነው ብሎታል። በቅበት ከተማ ተፈናቅለው በቡታጅራና ቅድስተ ማርያም ቤተክርስቲያን የተጠለሉ ከ1200 በላይ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች አሁንም በደብሩ እንደሚገኙና ከፍተኛ ችግር ላይ መውደቃቸውንም ለአሜሪካ ድምጽ አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በማዕከላዊ ኢትዮጵያ ክልል ስልጤ ዞን በሃይማኖት ተቋማት ላይ የሚደረግ ጥቃት የተለመደ መጥቷል የሚለው የትላንቱ የኢሰመጉ መግለጫ ባለፈው ዓመት ነሐሴ 29 ቀን 2015 ዓ.ም ምህረት በቅበት ከተማ ሃይማኖትን የለየ የንብረት ዘረፋና ውድመት እንዲሁም ዜጎችን የማፈናቀል ድርጊት እንደተፈጸመ ገልጿል። በስልጤ ዞን ስልጤ ወረዳ ቅበት ከተማ ሙስሊም ወጣቶች በከተማው ላይ ተንሰራፍቶ ሴቶቻችን ይጥላል ያሉትና የመተት መንፈስ ሲሉ የጠሩትን ከፍተኛ ድምጽ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር በመጋጨታቸው የሰው ህይወት ማለፉንና የአካል ጉዳት መድረሱን ነዋሪዎች ተናገሩትን ጠቅሰን መዘገባችን ይታወሳል። በእለቱ ወደ 60 ቤቶች እንደተቃጠሉና እንደፈረሱ እንዲሁም 1200 የከተማው የኦርቶዶክስ እምነት ተከታዮች ተፈናቅለው ወደ ቡታጅራ ቅድስት ማርያም ቤተክርስቲያን እንደሸሹ ማረጋገጡን የኢሰመጉ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹ ለአሜሪካ ድምጽ በስልክ ተናግሯል።
የትኛውንም እምነት ይከተል አንድ ሰው መብቱ ግን ሊከበር ይገባል እና በመግባባት ነው ነገሮችን መፍታት ያለብን እንጂ በእንደዚህ አይነት ሁኔታ መሆን የለበትም ነው የሚል ያለን እና ይሄንን በተመለከተ ተፈናቅለው ወደ ሌላ አካባቢ የሄዱትን ሰዎች ቡታጅራ ማርያም ቤተክርስቲያን የተሰደዱ ሰዎችን ተመልክተናል። እንደዚሁም ደግሞ የሙስሊም ማህበረሰብ ውስጥ የተጎዱ ሰዎች እንደዚሁ እነሱም ኮንሲደር ሊደረጉ እንደሚገባ ተገቢነት እንደሌለው የትኛውም ላይ ጫና ማድረግ እንደሌለበት እና ተቻችለን መኖር እንዳለብን ይሄንን ለማሳየት ያወጣ ነው ሪፖርት ነው።
ምክትል ዋና ዲሬክተሩ በተፈጠረው ሁከት ምክንያት የደረሰውን ጉዳት አብራርቷል።
የአንዱን እምነት አንዱ የሚያከብር ካልሆነ በሰላም መኖር አይቻልም። ስለዚህ ተገቢነት ባለው መንገድ ነው እምነቱን የትኛውም አካል ማራመድ ያለበት። አግባብ ያልሆኑ ሁኔታዎች የሚኖሩ ከሆነ ያንን በህግ አግባብ ነው መፍታት ያለበት፣ በመቀራረብ ነው መፍታት ያለበት እንጂ እንደዚህ በኃይል አንዱ አሳዳጅ አንዱ ተሳዳጅ ሊሆን አይገባም እና ይሄ ነገር መቆም አለበት ነው እየተደጋገመን ያልነው። ከዚህ በፊትም ተመሳሳይ ነገሮች ነበሩ። ሁለቱም አካላት ቁጭ ብለው የመወያየት ልምድ ሊኖር ይገባል። የጀመሩትን አሁን አንዳንድ ጅማሬዎች እንዳሉ ሰምተናል እና እነዚህ ጅማሬዎች መዳበር አለባቸው። መንግስትም ደግሞ ሳይወግን በአግባቡ ነገሩን ማኔጅ ማድረግ አለበት የሚል እምነት ነው ያለው።
በመሆኑም መንግስት ወንጀል ፈጻሚዎች በሕግ እንዲጠየቁ እንዲያደርግ፣ ጉዳት የደረሰባቸውም ዜጎች እንዲካሱና ወደ ቀያቸው እንዲመለሱ ዘላቂ መፍትሄም እስኪገኝ ድረስ ዜጎች በሃይማኖታቸው ምክንያት ጥቃት እንዳይደርስባቸው ጥበቃ እንዲያደርግ እሰመጉ ጥሪውን ማቅረቡን አቶ ተስፋ ያስታውቀዋል።
የሕግ ተጠያቂ ሊሆኑ የሚችሉ አካላትን ጥሰት የፈጸሙ አካላትን ተጠያቂ ማድረግ እንዳለበት ነው አንድ የጠቀስ ነው እና እነዚህ መሰል ጥቃቶች እንግዲህ በየጊዜው ሪከር ያደረጉ ስለሆነ በቂ ትኩረት ተሰጥቶት ዘላቂ የሆነ መፍትሄ ሊሰጥ የሚገባው።
የስልጠ ዞን አስተዳደር በበኩሉ ባለፈው አመት ነሐሴ 29 ቀን 2015 ዓ.ም ምረት ስለተፈጠረው የጸጥታ ችግር ኢሰመጉ ያወጣው መግለጫ ፈጽሞ ገለልተኛ ያልሆነም ከተቋሙ የማይጠበቅና ግጭት አባባሽ ነው ሲል ቃል በቃል የሚተች ነው። ስለ ችግሩ መንሰና አጠቃላይ ሁኔታ ተቋሙ በዝርዝር በአካል መጥቶ ሳያጣራ የሰብአዊ መብቶች ጥሰት ተፈጽሟል ማለቱም ተቀባይነት እንደሌለው የዞኑ አስተዳደር አስታውቋል። የስልጠ ዞን አስተዳደርን ትችትና ተቃውሞ አስመልክቶ የኢሰመጉ ምክትል ዋና ዲሬክተር አቶ ተስፋዬ ይህንን ብሏል።
እኛ ጉዳቱ በከፍተኛ ደረጃ የደረሰውን ነው ያወጣ ነው እንጂ ማለት ይሄ ለአንደኛው ወገን የማድላት አይደለም። መረጃዎች በምን ጠይቅበት ጊዜ ፈቃደኞች አይደሉም አንዳንዴ መረጃ ለመስጠት። ዞሮ ዞሮ ግን በግልጽ የሚታይ ጥሰት እንደተደረገ የተፈደዱ ሰዎች እንዳሉ ነው ለማሳየት የፈለግ ነው። ይሄ ደግሞ እውነት ነው። ምክንያቱም ሄዶ ውታጅራ ማርያም ቤተክርስቲያን ማጣራት ይቻላል። በሚዲያም በተለያየ መልኩ እየተሰራጨ ያለ ነው። ስለዚህ ሚዛናዊነት የጎደለ ነው የሚለውን ነገር በእኛ በኩል የምንቀበለው አይደለም።
ከጥበት ከተማ ተፈናቅለው በቡታጅራ ቅድስት ማርያም ቤተክርስቲያን ቅጥር ግቢ ውስጥ ከ1200 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በዛው ደብር እንደሚገኙና ለችግር እንደተጋለጡ ለአሜሪካ ድምጽ ገልጿል። ትናንትና የወጣው የኢሰመጉ መግለጫ በአዲሶቹ የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ላይ ትኩረት አድርጓል። በዚህም የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የመንግስት ራተኞች ወደ አዳዲሶቹ ክልሎች በተመደቡበት አስራ ላይ ያቀረቧቸውና ምላሽ ታገኙ ለአምስት አመታት ደጅ የጠኑባቸውን ቅሬታዎችን ተመልክቷል። ጉባኤው የሰራተኞቹ ቅሬታዎች መብታቸውን በማይጥስ ግልጽና ፍትሃዊ በሆነ መንገድ መፍትሄ እንዲሰጠው ማሳሰቡን አቶ ተስፋዬ ተናግሯል።
ምደባውን የሚያደርጉ አካላት ደግሞ ኮንሲደር ማድረግ ያለባቸው ነገር አለ። ማለት ባልና ሚስት ቢሆኑ ባል አንድ ክልል ሚስት ሌላ ክልል ማድረግ ማለት እንግዲህ በዛ ውስጥ የሚበተን ቤተሰብ ነው የሚበተነው አብሮ። ስለዚህ እነዚህ ነገሮች ፍትሃዊ መሆን አለበት፣ አመዳደቡ ምክንያታዊ መሆን አለበት። የትኛውም አንድ ሰው ማዕከላዊ ኢትዮጵያ ሲመደብ ወይ ደቡብ ኢትዮጵያ ሲመደብ ወይ ምዕራብ ኢትዮጵያ ሲመደብ ወይ ሲዳማ ክልል ላይ ሲመደብ ምክንያታዊ መሆን አለበት። እነዛ ምክንያቶች በትክክል የተቀመጡና አንዱን ካንዱ ሊያበላልጡ የሚችሉ አግባብነት ያላቸው ተቀባይነት ያላቸው መስፈርቶች መኖር አለባቸው። ከመስፈርቱ በተጨማሪ ግን ሰብአዊነት የታከለበት መሆን አለበት።
የደቡብ ክልል የመንግስት ሰራተኞች ምደባ ዓለም አቀፍ አስገዳጅ ስምምነቶችና ያሰሩና የሰራተኞችን ህግጋትን መሰረት ባደረገ መልኩ እንዲፈጸም እሰመጉ በመግለጫው አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። በዓለም የሰላም ቀን የሴቶች ወሳኝ ተሳትፎ ጎልቶ ወጥቷል ይላል ወደ ኒውዮርክ የሚወስደን ተከታዩ ዘገባ። በዚሁ የዓለም አቀፍ የሰላም ቀን ዩናይትድ ስቴትስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ሴቶች በዓለም ዙሪያ ሰላምን ለመገንባትና ደህንነትን ለማረጋገጥ የሚጫወቱትን ሚና ለማጠናከር የሚረዱ አዲስ ውጥኖችን አስተዋውቃለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ ዝርዝሩን ይዛለች። ደረጀ ደስታ እንደሚከተለው ያቀርበዋል።
የዓለም መሪዎች በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ማድረጋቸውን ሲቀጥሉ በኒውዮርክ ከፍተኛ ባለስልጣናት የተሳተፉበት ሌላ ዝግጅት ሴቶች በዓለም ዙሪያ ሰላምን ለማስፈን በሚጫወቱት ወሳኝ ሚናና ይህን በሚያደርጉበት ጊዜ ከሚገጥሟቸው ስጋቶች እንዴት እንደሚከላከሉ ያተኮረ ዝግጅት እየተካሄደ ነበር። በተባበሩት መንግስታት ድርጅት የሴቶች ጉዳይ ዳይሬክተር ሲማ ባሃውስ እንዲህ ይላሉ።
Rape and sexual violence in conflict continue with impunity.
በግጭት ውስጥ ያሉ አስገድዶ መድፈርና ጾታዊ ጥቃቶች ያለምንም ቅጣት ቀጥለዋል። ለሰላም የሚሰሩት ስለጭካኔ ድርጊቶች በመናገራቸው የበቀል እርምጃ ይደርስባቸዋል። የጋሃዱ ዓለም ምሳሌዎች በሙሉ በዙሪያችን ናቸው። አፍጋኒስታን ውስጥ ሴቶች ከኋላ እንዲወሸቁ የሚገደሉ ሲሆን ብዙዎች በትክክል የጾታ አፓርታይድ ብለው ለሚጠሩት ነገር ይጋለጣሉ። በሱዳን በሴቶችና ልጆቻቸው የሚደርስባቸው ስቃይና ግፍ እየተፈጸመ ቢሆንም አንዳንድ ጊዜ ጩኸታቸው ተረሳ ይመስላል።
ሴቶች የመሪነት ቦታዎችን የመያዛቸውንና በውሳኔ አስተጣጥ ሂደቶች ውስጥ እኩልና ትርጉም ያለው ተሳትፎ እንዲኖራቸው የማድረጉን አስፈላጊነት የሩማኒያ የውጭ ጉዳይ ሚኒስትር ሎሚንትሳ ኦዴቢስኩ አስምረውበታል።
And in order for this process to be irreversible,
ይህ ሂደት የማይቀለበስ እንዲሆን የሥርዓተ ጾታ እኩልነትና አካታችነት ትምህርት ቁልፍ ነው። የሕፃናትና ወጣቶች ትምህርት ለወደፊቱ ከሁሉም በላይ አስፈላጊ ነው። ነገር ግን በጸጥታ ተቋማት ውስጥ ያሉት ጨምሮ በተለያዩ ዘርፎች ያሉ ጎልማሶችንና ባለሙያዎችን ማስተማር ነው።
አንቶኒ ብሊንከን ዓለም አቀፍ የሴቶችንና የልጃገረዶችን አካታችነት አዲስ ተነሳሽነት ይፋ አድርገዋል።
One way we'll do this is by supporting the WPS centers of excellence that are building connections between
ይህን የምናደርግበት አንዱ መንገድ በመንግስት ባለስልጣናትና በሲቪል ማህበረሰብ መሪዎች መካከል ግንኙነትን የሚገነቡና የሥራ ተጽዕኖ አመለካከቶችን በሰላምና በጸጥታ ፖሊሲዎች ውስጥ እንዲዋሃዱ የWPS ወይም ሴቶች ሰላምና ደህንነት የልቀት ማዕከላትን በመደገፍ ነው።
የዩናይትድ ስቴትስ መንግስት ስለ ሴቶች ሰላምና ደህንነት የተሻሻለውን ብሔራዊ የድርጊት መርሃ ግብር በበልግ ወቅት ይፋ እንደሚያደርግ ብሊንከን ተናግረዋል።
It outlines how we'll incorporate the needs and the perspectives of women and girls
በሚቀጥሉት አመታት የሴቶችን ፍላጎትና አመለካከት እንዴት በራሳችን ዲፕሎማሲ መከላከያና ልማት ውስጥ እንደምናካትት በዝርዝር ያስቀምጣል።
ከወራት ባነሰ ጊዜ ውስጥ በሴቶች ሰላምና ደህንነት የወጣው አመታዊ ሪፖርት ለተባበሩት መንግስታት የጸጥታው ምክር ቤት ይቀርባል። በሰላም ግንባታ አጥረቶች ውስጥ የሴቶችን ተሳትፎ ማስፋት የሚያስችሉ አዳዲስ እቅዶች አስፈላጊ መሆናቸውንም ያሰምርበታል።
ደረጀን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ዓለም አቀፍ ርዕስ ከዚያው ከኒውዮርክ የሚነሳና ወዲሁ ወደ ዋሽንግተን የሚያመጣ ነው። የዩክሬኑ ፕሬዝዳንት ለጦር ዘመቻቸውና ለሰላም እቅዳቸው ድጋፍ ለጋ ጥረት ይዘዋል። ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ አመታዊ መሪዎች ስብሰባ በአሜሪካ የሚገኙት የዩክሬኑ ፕሬዝዳንት 10 ነጥቦችን ላካተተው የሰላም እቅዳቸውና ለጦር ዘመቻቸው የሚያስፈልጋቸውን ወታደራዊ ድጋፍ ለማሰባሰብ ጥረት ሲያደርጉ ቆይተዋል። ዘለንስኪ የአሜሪካን ህዝብ ቀልብ ለመግዛት ያደረጉትን የህዝብ ግንኙነት ዘመቻ ትላንት ሐሙስ በዩናይትድ ስቴትስ ምክር ቤት በዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገንና በዋይት ሃውስ ከፕሬዝዳንት ጆ ባይደን ጋር ባደረጓቸው ስብሰባዎች አጠቃለዋል። የአሜሪካ ድምጿ የዋይት ሃውስ ዘጋቢ አኒታ ፓውል የሩሲያን የዩክሬን ግጭት ዲፕሎማሲያዊ ጥረቶች አፈጻጸም አንዱ መድረክ ከነበረው ዋይት ሃውስ ያጠናቀረችውን ዘገባ እንደሚከተለው አቀርባለሁ። ዩክሬን በሩሲያ የተያዘውን ግዛቷን ለማስመለስ እያደረገች ያለችውና መከራ ያልተለየው የመልሶ ማጥቃት ጥረት ስንዝር በስንዝር በሚለካ ዝግታም ቢሆን ወደፊት እየተራመደ ነው። ይሁንና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ያዙት የህዝብ ግንኙነት ዘመቻ ኒውዮርክ ላይ ለዓለም አቀፉ ማህበረሰብ ካቀረቡት የሰላም እቅድ ለጦርነቱ ድጋፍ የሚውል የ24 ቢሊዮን ዶላር እርዳታ ወደ ተጠየቀው የዩናይትድ ስቴትስ ምክር ቤትና ወታደራዊ ድጋፋቸውን ለገለጹት የፔንታገን ባለስልጣናት ከዚያም ወደ ዋናው መድረክ ወደ ዋይት ሃውስ እንዲያቀኑ አድርጓቸዋል። ዘለንስኪ ከፕሬዝዳንት ጆ ባይደን ጋር በአካል ተገናኝተው ሲነጋገሩ የትላንቱ ስድስተኛቸው ነው። ከአጋሮቻችንና ከወዳጆቻችን ጋር በመሆን ዓለም ከርሶ ጎን እንዲሰለፍ ለማድረግ የአሜሪካ ህዝብ የሚችለውን ሁሉ ለማድረግ ቆርጦ ተነስተዋል። ዋናው ግባችን ይሄ ነው።
Today I'm in Washington to strengthen our coalition to defend Ukraine and China.
ዓለም ዙሪያ ነጻነትና ዲሞክራሲ ይረጋገጥ ዘንድ አቋማችንን ለማጠናከር ወዲህ ዋሽንግተን መጥቻለሁ። እናም ለዚያ ታላቅ ድጋፋቸው የዩናይትድ ስቴትስ ምክር ቤት አባላትንና የአሜሪካን ህዝብ ለማመስገን ቀኔን ከምክር ቤቱ ነው የጀመርኩት።
እንደ ተንታኞች ግምገማም ዘለንስኪ ውጊያው ከሚካሄድበት የጦር ግንባር አያሌ ሺህ ኪሎ ሜትሮች ርቆ ወደሚገኘው የዩናይትድ ስቴትስ ምክር ቤት ያደረጉት ይህ ጉዞ በጣም አስፈላጊ ጉዞ ነው።
ይህን መድረክ ለዘለንስኪ በመስጠት እያደረጉ ያሉት ይህ ጉዳይ ለእኛ በጣም አስፈላጊ ነው እያሉ ነው። እዚህ ውስጥ የዩናይትድ ስቴትስ ብሔራዊ ጥቅም አለበት። በመሆኑም ዘለንስኪ ለሚናገሩትና ዩክሬናውያን እያቀረቡ ላሉት ጥያቄ ተገቢውን ትኩረት መስጠት አለብን።
ትላንት ሐሙስ ባይደን የዩክሬንን የአየር መከላከያ አቅም የሚያጠናክር አዲስ ወታደራዊ እርዳታ ይፋ አድርገዋል። ዘለንስኪ አንድ ዓመት ለሚጠጋ ጊዜ የዓለም መሪዎችን ድጋፍ ለማግኘት ጥረት ሲያደርጉበት የቆዩትንና 10 ነጥቦች ያለውን የሰላም እቅድ ሙሉ በሙሉ ይደግፉ እንደሆን የአሜሪካ ድምጽ አንድ የባይደንን አስተዳደር ከፍተኛ ባለስልጣን ጠይቋል።
Each of the individual elements of the peace plan, if you sat one of them down, sovereignty and territorial integrity.
የሰላም እቅዱ እያንዳንዱ ጭብጥ በተናጠል ብትመለከተው የአገር ሉዓላዊነትና የግዛት አንድነት የምግብ ዋስትና መረጋጋት የሥነ ምህዳር ደህንነት መጠበቅ እንዲሁም የኒውክሌር መሳሪያ አያያዝ ይሄኛን መስማማትና ያለመስማማት የሚመለከት ጥያቄ እንኳን አይደለም። እነዚህ ከተባበሩት መንግስታት ድንጋጌዎች ጋር ይጣጣሙ ናቸው። እናም ፕሬዝዳንት ዘለንስኪ ለተሟላ ፍትሃዊ ሰላም መረጋጋት ያላቸው ራዕይ ከመንግስታቱ ድርጅት ድንጋጌዎች ጋር ይጣጣመ ብቻ ሳይሆን ሰሞን ብቻ የሚጠይቅና ፍጹም ተቀባይነት ያለው ባህሪ የሚመዘንበት ጭምር ነው።
ሆኖም ሰላም ከመምጣቱ በፊት የዩክሬንን ወታደራዊ እንቅስቃሴ ለማጎልበት የ24 ቢሊዮን ዶላር እርዳታ እንዲያጸድቅ ባይደን ምክር ቤቱን እየጠየቁ ነው። የምክር ቤቱ አፈጉባኤ ኬቪን ማካርቲ ቃል ባይገቡም የፓርቲያቸው አባላት ግን ድጋፋቸውን ገልጠዋል።
I said, the majority of the majority
ያም አንገብጋቢ ጥያቄ በነጭ ከተገጠው የዋይት ሃውስ ቤተ መንግስት ዩክሬናውያኑ ቀድሞ መኖሪያ ማደሪያ ይሉት እስከነበረው ዛሬ ወደ ፍርስራሽነት እስከተቀየረው አካባቢ ድረስ በእኩል የሚያስተጋባ ድምጽ ነው። እስከመጪ ድረስ በዚህ ሁኔታ መቀጠል ይቻላል የሚለው ግን ትልቁ ቁልፍ ጥያቄ ይመስላል።
ክብራትና ክብራን አድማይ ተመልካቾቻችን የመጀመሪያውን አጋማሽ ስርጭታችንን አገባደን ወደ ሁለተኛው አጋማሽ መዝለቃችን ነው። ለዚህ ክፍል ቀዳሚ ወደ ሆነው ቅንብርም ወስዳችኋለሁ።
በአዋሽ 40 ታስረው የቆዩ የትግራይ ተወላጅ የመከላከያ አባላት እንደተፈቱ ተገለጸ። በትግራይ ክልል ከተጀመረው የሰሜን ኢትዮጵያው ጦርነት ጋር በተገናኘ በግንቦት ወር 2013 ዓ.ም ተይዘው ላለፉት 3 ዓመታት አዲስ ራዕይ የሚል ስያሜ የተሰጠው ወታደራዊ ማሰልጠኛ ካምፕስ ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት የነበሩ ባለፈው ሳምንት እንደተፈቱ ገልጠዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀሩትን ዘገባዎች ኤደን ገረመው እንደሚከተለው ታቀርባለች።
በትግራይ ክልል ከተጀመረው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ላለፉት 3 ዓመታት በአፋር ክልል አዋሽ 40 አካባቢ በሚገኘው አዲስ ራዕይ እየተባለ በሚጠራው ወታደራዊ ካምፕ ውስጥ ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት ባለፈው ሳምንት ከእስር እንደተፈቱ ለአሜሪካ ድምጽ ተናግረዋል። ከመከከላቸው ለደህንነታቸው በመስጋት ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ በወቅቱ ከነበርንበት ሰብስበው ወደ አዋሽ 40 ኮሰዱን በኋላ ከመከላከያ ሰራዊት ኮብለላችኋል የሚል ክስ አቅርበውብን ፈርደውብናል ሲሉ የታሰሩበትን ሁኔታ አስረድተዋል። ከሶስት አመታት እስር በኋላም ባለፈው ሳምንት መፈታታቸውን ተናግረዋል።
175 ነበርን ከ175ታችን ወደ 75 አካባቢ የሚሆኑ በሰንጠሩ እየተጠሩ ለሊትም ሆነ ቀን እየተጠሩ ይወጣሉ። ወዴት እንደሄዱ ግን አናውቅም። ለሊት 3 ሰዓት 4 ሰዓት ይመጣና ትወጣለ ይጠራ ሲጠራ ትወጣለ። ወዴት እንደሚወስድ ግን አታውቅም። አብዛኛው ሶስት አመት በቃ ከ2013 ጀምሮ እስካሁን ማለት 2016 መግቢያው ላይ ቋቁሞን ላይ ታስረን ነበር። ስድስት አመት አምስት አመት ከስድስት ወር አምስት አመት ከአራት ወር እንደዛ ነው በአጠቃላይ ታስሮ የነበረ ተፈርዶበት የነበረ። አሁን ግን ይግባኝ ከጠየቅን በኋላ ለአብዛኛው አንድ አመት ከአራት ወር አንድ አመት ከስድስት ወር እስከ አንድ አመት ከሰባት ወር ያለ አድርጎ ነው ያወጣል። ነጻ ናቸው ተብሎ ከምርኮኛ ላይ ይወጣሉ። ከዛች ጨርሳቸዋል ተብሎ ይወጡማሉ። ከዛ በኋላ የመጨረሻ እኛንን ይወጣ ነው ያለ ነው። ወተን ወዴት ነው የምንሄደው? ምንድን ነው ትራንስፖርት የለንም። እዚህ ጋር ብዙ አመት ነው ያደረግነው። ቤተሰብ የምናውቀው ነገር የለም። ስለዚህ የምንወጣበት የምንሄድበት ገንዘብም የለንም ስንል አዋሽ አርባ አውጥቶ ነው እዚያ አውጥቶ ወደ ፈለጋችሁት ሂዱ ብሎ በመኪና ውስጥ ይሄዳል።
ሌላው በተመሳሳይ ምክንያት ስማቸውን ያልጠቀሱ አስተያየት ሰጭም በግንቦት 2013 ዓ.ም ከያለንበት ሰብስበው ወደ አዋሽ አርባ ሲወስዱን የ15 ቀናት ስልጠና ወስዳችሁ ትመለሳላችሁ ብለውን ነበር ሲሉ ያወሳሉ። ውጊያው እየተፋፋመ ሲመጣ ግን ሁኔታው ተቀይሮ በነሐሴ ወር 2013 ዓ.ም ላይ በኮብላይነት ተከሰን ተፈረደብን ይላሉ። ሳምንት በፊት ፍርዳቸውን ጨርሰው እንደተለቀቁ የገለጹት አስተያየት ሰጪው ሌሎች 6 ጓዶቻቸው ግን አሁንም እዚያው በስቃይ ላይ እንደሚገኙ አመልክተዋል።
ሰዎች እስካሁን ምንም ነጻም አልተባሉም። ወደ ቤታቸው ማሄድም ቢያንስ እዚያ ነው መራያ ቤት ያለው። ያ መራያ ቤት ደግሞ ይተረጋጋል። በጣም መጥፎ መራያ ቤት ነው። በጣም ብዙ በሽታ የሚያስይዝ መራያ ቤት ሙቀት አለው። በዛ ላይ ቤት ነው ተፈተነ ተብለውና አስቸጋሪ ነው። በጣም የሌለ በሽታ ነው ዘ የምትወጣው ከዛ ግቢ ማለት ነው። እና የነዛ ሰዎች በቃ የሚመለከተው አካል ካለ ቢያያቸው፣ ችግር ላይ ስለሆነ ቢያያቸው የሚል ሀሳብ ነው ያለኝ።
ሂውማን ራይትስ ፈርስት የተባለው ኢትዮጵያዊ የመብት ተሟጋች ድርጅት የህግ ባለሙያ አቶ መብርሂ ብርሃነ በአዋሽ አርባ ታስረው ከቆዩት የትግራይ ተወላጅ የመከላከያ አባላት ውስጥ የተወሰኑት እንደተፈቱ ለአሜሪካ ድምጽ ገልጸዋል።
የተፈቱት በተለይ በአዋሽ አርባ የነበሩ ናቸው። ነገር ግን እስሩ የነበረው በተለያዩ የሀገሪቱ ክፍሎች በአርባ ምንጭ አካባቢ፣ በሐዋሳ አካባቢ እና በሌሎች የሀገሪቱ ክፍሎች ስለነበረ እነዚህ የተለቀቁት ያው ቮይስ ኦፍ አሜሪካ የሂውማን ራይትስ ፈርስት እና ሌሎች አካላትን መሰረት በማድረግ ነው እና ለዚህ ማመስገን እንፈልጋለን። ከዚህ በተጨማሪ እንግዲህ አሁንም ያለምንም ክስ እና ያለምንም የወንጀል ጥርጠራ ታስረው የሚገኙ ሰዎች እንዳሉ ከእስር ከተለቀቁ እና ሂውማን ራይትስ ፈርስት ካናገራቸው የተወሰኑ ሰዎች ለመረዳት ተችሏል ማለት ነው። ስለሆነም አሁንም የፌዴራል እና የትግራይ ጊዜያዊ አስተዳደር በፕሪቶሪያው ስምምነት መሰረት ያለምንም ወንጀል ለረዥም ጊዜ ታስረው የሚገኙት የትግራይ ተወላጅ የመከላከያ አባላት እንደዚሁም ሌሎች ሲቪል ተወላጆች እንዲፈቱ ግፊት ማድረግ ይኖርባቸዋል።
የመከላከያ ሰራዊት አባላቱ ታስረው በቆዩባቸው 3 ዓመታት የተለያዩ የመብት ጥሰት እንደተፈጸመባቸው የተናገሩት አስተያየት ሰጪዎቹ ደርሶብናል ከሚሏቸው በደሎች መካከል ድብደባና የሕክምና እጦት እንደሚገኙባቸው ዘርዝረዋል።
ዱላና ራብ ነው የሚገድለው። በቃ እንዳትኖር ማያደርግ እንደዛ ነበር። በራብ ነው በአብዛኛው ብዙ ሰው ነበረ። በራብ ደም ማነስ ያጋጠመው አለ። የተለያዩ በሽታ የነበረባቸው ህክምና ሳያገኙ ይቀራሉ፣ ሞተዋል። አጠቃላይ ወደ 20 ምናምን ይሆናል። በአብዛኛው በቃ ሁኔታው ዱላ ነው በቃ።
ሌላው አስተያየት ሰጭም በምግብ አቅርቦት አድሎ ይፈጸምብን ነበር። የታሰርንበት የካምፖ እስር ቤትም በእጅጉ የተጨናነቀ ስለነበረ ለተለያዩ በሽታዎች ተዳርገናል በማለት ያስረዳሉ።
በቃ በትግራይ ተወላጅ ላይ የነበረው አመለካከት በጣም ወጥ ነው። እንደ አውሬ ነው የምንታየው የነበረው። አሁን ለምሳሌ ከ2014 ምናምን በነበረው ሁኔታ ያው ኮብላቸዋል ተብለው የመጡ የሌላ ብሔር ተወላጆችም ነበሩ እና እነሱም ተፈረደባቸው እና ከዛ አንድ ቤት ላይ ነበር የገባ ነው። አንድ ቤት ላይ የኖርን የሁለታችን አመጋገብ ግን የተለያየ ነበረ። የእነሱ የተለያየ አይነት ወጥ ሲጎል ነበር። እኛ ግን 5 ዳቦ አድርገው ሽሮ ብቻ ነበር ሲያስበለን የነበሩት። በጣም ወደ የደማነስ ምናምን ነገር ነበር። ሌላ በሽቶችም ነበሩ። በማይረባ በደማነስ ብዙ ሰው ሞተዋል። እኛ ጋር ማለት ብዙ ሰው ሞተዋል። በጣም ከባድ ነው። ውሃ ራሱ ውሃ አታገኝም። ውሃ ለገላ ለመታጠብ ራሱ ውሃ ራሱ ብዙ አታገኝም። እዛ አሁን እዛ ላይ ቲቪ የታመመ አለ፣ ጉንፋን አለ። ቀላል ከሆነ ጉንፋን አለ።
ወደ ማስልጠኛ ካምፑ እስር ቤት ሲገቡ በዛታቸው 175 እንደነበረ አስተያየት ሰጪ አውስተው ከተወሰነ ቆይታ በኋላ ግን በቀና በመሽት ከመሐከላቸው እየተጠሩ የተወሰዱ ከሌተናል ኮሎኔል እስከ 50 ለቃ ማዕረግ ያላቸው ወታደሮች እስካሁን የደረሱበት እንደማይታወቅ ገልጸዋል። ስለነርሱም በወቅቱ ጠባቂዎቹን እንደጠየቁና ወዴት እንደተወሰዱ አናውቅም የሚልምላሽ እንደሰጧቸውም ተናግሯል። የሚመለከታቸው አካላት መድረሻቸው ያልታወቀውን ጓደኞቻቸውን ሁኔታ ለቤተሰቦቻቸው እንዲያሳውቁም ተማጽነዋል።
ስልኩን ቃንሽ ከደደም በስልኩን ካም ለቤተሰብ አለም ይኖርበት ህይወት ቢፈጠርባቸው ነው ማለት። ህይወት ካሉም ድምጻቸውን ይሰማናቸው። ከሌሉም ደግሞ ሙቷል ተብሎ ለቤተሰባቸው ወርዶን እንዲረዱ ቢደረግ ነው ይሆን።
ከእስር መለቀቃቸውን የገለጹት አስተያየት ሰጪው ተወስደው አልተመለሱም ሲሉ በቁጥር የተጠቀሷቸውን የመከላከያ ሰራዊት አባላት በተመለከተ ከሌላ አካል ማረጋገጥ አልተቻለም። በተለይም በኢትዮጵያ መንግስት በኩል ጉዳዩ ይመለከታቸዋል የተባሉ የተለያዩ መስሪያ ቤት ቃል አቀባዮችን ለማግኘት ሞክረን አልተሳካልንም። ሂዩማን ራይትስ ፈርስት በቅርቡ ለአሜሪካ ድምጽ በሰጠው አስተያየት በጦርነት ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሃን የትግራይ ተወላጆችና ህጋዊ የዳኝነት አካሄድም ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በፕሪቶሪያው የሰላም ስምምነት መሰረት መፈታት ሲገባቸው አሁንም በእስር ቤቶች ውስጥ እንደሚገኙ ማረጋገጡን ገልጾ ነበር። በወታደራዊ ፍርድ ቤቶች ተፈርዶባቸው በእስር ላይ ይገኛሉ ከተባሉት የትግራይ ተወላጅ የመከላከያ ሰራዊት አባላት መካከልም በአዋሽርባ አካባቢ በሚገኘው ወታደራዊ ካምፕ ውስጥ የነበሩ 50 እስረኞች በረሃብና በህክምና እጦት ምክንያት በከፍተኛ ችግር ላይ እንደነበሩም ድርጅቱ አስታውቆ ነበር። ህጋዊ የዳኝነት አካሄድን ባልተከተለ መንገድ በወታደራዊ ፍርድ ቤቶች የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት አሁንም በልዩ ልዩ እስር ቤቶች ውስጥ እንደሚገኙ ያስታወቀው ሂዩማን ራይትስ ፈርስት በዛታቸው በሺዎች እንደሚቆጠር ገልጿል። የተቋሙ የህግ ባለሙያ አቶ መብርሂ ብርሃነ ይህ አይነቱ አያያዝ ህገወጥ እንደሆነ ተችተዋል።
በአለም አቀፍ ስምምነቶች ኢትዮጵያ ባጸደቀቻቸው እንደዚሁም በኢትዮጵያ ህገ መንግስት ለሌሎች ህጎች በወታደራዊ ይሁን በሲቪል ሰው ያለምንም ክስና ቅጠራ ለረጅም ጊዜ ማሰር ህገወጥ እንደሆነ ነው ተደንግጎ የሚገኘውና እነዚህ በተለያዩ የሀገሪቱ ክፍሎች የሚገኙት የትግራይ ተወላጆች ለማስፈታት ከሚመለከታቸው አካላት ጋር በመነጋገር የምንቀጥል ነው የሚሆነው።
ስለ ታሳሪዎቹ ጉዳይ የመብት ተሟጋች ተቋሙ ለፌዴራል አቃቤ ህግና ለፍትህ ሚኒስቴር ማስታወቁን የጠቀሱት የተቋሙ የህግ ባለሙያ አቶ መብርሂ ብርሃነ እስካሁን ድረስ በእስር ላይ የሚገኙ የትግራይ ተወላጅ የመከላከያ ሰራዊት አባላት በአስቸኳይ እንዲፈቱ ለሚመለከታቸው አካላት በድጋሚ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ እስረኞችን የመፍታት ጉዳይ በፕሪቶሪያው የሰላም ስምምነቱ መሰረት እየተፈጸመ እንዳልሆነ ገልጾ በእስር ላይ ስለሚገኙት የሰራዊት አባላት ከሚመለከታቸው አካላት ጋር ውይይት እናደርጋለን ብሏል። ከዚህ ቀደም በተመሳሳይ ጉዳይ ላይ ያነጋገርናቸው የጊዜያዊ አስተዳደሩ የጽህፈት ቤት ኃላፊ አቶ አማኔል አሰፋ ተከታዩን ምላሽ ሰጥተው ነበር። ማኔልን ዛሬ በድጋሚ ለማነጋገር ብንሞክርም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በሌሎች አካባቢዎች አላግባብ ታስሯል ስለተባሉት የትግራይ ተወላጅ የሰራዊት አባላት በእስር ቤቶች ውስጥ ይፈጸማሉ ስለተባሉት የሰብአዊ መብቶች ጥሰትና ያሉበት አይታወቅም ስለተባሉት ሰዎች ጉዳይ አስመልክቶ ከኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ የእጅ ስልክ ላይ ደውለን ምላሽ ለማግኘትም አልቻልንም።
ኤደንና ዘገባዎችን ያጠናቀሩ ዘጋቢዎቻችን እናመሰግናለሁ። የመጨረሻው ዘገባ የደንበል ሐይቅ በኦሮሚያ ክልል ምስራቅ ሸዋ ዞን ከሚገኙ ሐይቆች መካከል ትልቁ ቢሆንም እስካሁን የተፈጥሮ ሀብት አቅሙን ያገናዘበ የልማት ስራ አልተከናወነበትም ይላሉ ነዋሪዎች። የባቱ ከተማ ባህልና ቱሪዝም ቢሮ በበኩሉ ታዲያ የደንበል ሐይቅ እምቅ የተፈጥሮ ሀብት እንዲለማ ስራ ይዣለሁ ነው የሚለው። ገልሞ ዳዊት ነው ያጠናቀረው።
የደንበል ሐይቅን የባቱ ከተማ ውበት እያሉ ይጠሩታል የከተማዋ ነዋሪዎች። በውስጡ 5 ደሴቶችን የያዘውና በሁለት ዞኖች መካከል የሚገኘው ይሄው ግዙፍ የውሃ አካል ለነዋሪዎቹ በቱሪዝም በሃይማኖታዊ ቦታነትና በትራንስፖርት ዘርፍ ሰፊ አገልግሎት እየሰጠ እንደሆነ ካፕቴን አቡ ይናገራል። አቡ ሐይቁን ለመጎብኘት ለሚመጡ ሰዎች የትራንስፖርት አገልግሎት ይሰጣል።
ሰንበት ለማንም ነው በቃ ሰንበት ለማን የሮባ ሰንበት ለማን በቆና እናርጋል።
ብዙ ጊዜ ቅዳሜና እሁድ በጎብኚዎች ብዛት እረፍት አናገኝም። በሌሎች ቀናትም እንዲሁ አልፎ አልፎ እንግዶች ይመጣሉ። በአሁኑ ጊዜ ያለው የኑሮና የጸጥታ ሁኔታ ስራውን ቢያቀዘቅዘውም ቅዳሜና እሁድ የሚመጣው ጎብኚ ግን እንዳለ ነው።
የደንበል ሐይቅ ከሚሰጠው የትራንስፖርት አገልግሎት በተጨማሪ በሚሰጠው የአሳ ምርትም ይታወቃል። ሐይቁ ለባቱ ከተማና ለአካባቢው ማህበረሰብ የአሳ ምርት ምንጫቸው ነው። በአባዩ ሸካ መሸትሸት ሲል አሳ ለመጥመድ መረቡን ሲያዘጋጅ ነበር ከሐይቁ ዳር ያገኘውት።
ገልግለ ሳኩ ለመራጃ ይጥቀም እትመርስኔ ቡብኔ ዞርስብኔ
ስራውን ወደ ማታ ነው የምንጀምረው። መጀመሪያ መረባችንን ከባህሩ ላይ እንጥላለን። ከዚያ በኋላ ያጠመድነውን አሳ መሰብሰብ ነው። ስራው ጥሩ ነው፣ ያስደስታል። ከሐይቁ 4 አይነት አሳ ነው የምናጠምደው። ትልቁን አሳ አንዱን በ30 ብር ሂሳብ ነው የምንሸጠው። አነስ ያሉትን ደግሞ በኪሎ 100 ብር እንሸጣቸዋለን። ይሄው ኑሯችንን በዚህ መልኩ ነው የምንገፈው። በደንብ በመንሰራበት ቀን ከ500 እስከ 1000 ብር እናገኛለን። ስራው ብዙም አይከብድም። ወጀብ ሲነሳ ወደ ጠርዙ ተጠግተን እናጠምዳለን። ጋብ ሲል ደግሞ ውስጥ ጠጋ እንልና እንቀጥላለን።
የሁለት ልጆች አባት መሆኑን የተናገረው ባቤ ቤተሰቡን የሚያስተዳድረውና ልጆቹን የሚያስተምረው ከዚህ ስራ በሚያገኛት አነስተኛ ገቢ እንደሆነ ተናግሯል። ስለ ሐይቁ ሀብቶች ምንነት የሚናገሩት የባቱ ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ አማነደው በበኩላቸው ደንበል የአምስት ደሴቶች ባለቤት መሆኑ በአካባቢው ልዩ ያደርገዋል ይላሉ።
በጥንሳ ገራ ስኩዌር ኪሎ ሜትር ዲባ አፍሪፍ አፍርታማት ካነን ጀዱዳፊ
ስፋቱ ከ400 ኪሎ ሜትር ስኩዌር በላይ ይሆናል። አምስት ደሴቶችም አሉት። ከአምስቱ ደሴቶች በተጨማሪ አዋፋት ብቻ የሚያርፉበት ደሴትም አለው ሐይቁ። እሱም የወፎች ደሴት ይባላል። በደንበል ሐይቅ ከሚገኙ ደሴቶች መካከል ትልቁ ቱሉ ጉዶ የሚባለው ነው። ሌሎቹ ደግሞ ቱሉ ፉልዱሮ፣ ቱሉ ደደቾ፣ ቱሉ ገሊላና ቱሉ ደብረሲና ይባላሉ። ከነዚህ ደሴቶች ሁሉ ቱሉ ጉዶ የሚባለው ደሴት ላይ ብዙ ሰው ይኖራል። በዚህ ሐይቅ ላይ የትራንስፖርት እንቅስቃሴም አለ። በተለይ በቱሉ ጉዶ ደሴት ላይ የሚኖሩት ሰዎች ወደ ባቱ መጥተው ተገበያይተው ይመለሳሉ። ከዚህ ካለንበት ቦታ ተነስተን ቱሉ ጉዶ ለመድረስ ከ3 ሰዓት በላይ ይፈጃል።
በሐይቁ ደሴቶች ላይ የተለያዩ ጎሳዎች እንደሚኖሩ የገለጹት አቶ አማን ከ200 በላይ የአይዋፍ ዝርያዎች እንዳሉትም ተናግረዋል።
ጎሳ ሳኒትን ገረፍ ይበላማ ኦሊት ጅር ከነን ከሳሙ ጎስቲ አስቆፈረት አርጋም ብቻ ጅር እድብረት አርግና ሲአርገት ጅራቸው
ከ200 በላይ የአይዋፍ ዝርያዎች እዚህ ይገኛሉ። ከነዚህ ውስጥ በደንበል ሐይቅ ብቻ የሚገኙ አሉ። ከዚህ ወደ አብጃታ ሐይቅና ወደ ተለያዩ ሀገራት የሚሰደዱ አዋፋትም አሉ። እናም እነዚህ አዋፋት ቀን ላይ ቆቃ ሐይቅ ወይም ሌላ ቦታ ውለው ማታ 12 ሰዓት ሲሆን ወደዚህ የወፍ ደሴት ይመለሳሉ።
ሆኖም ይህንም ቀጥ ያዘው ሐይቅ ግን በአግባቡ አለመልማቱን ነው የምናገሩት አቶ አማን።
መደንኩ ነው መጣባን ጃሻን ሙ ጃንዱራ አስት ጥንቀት ከበጅነቱረ አዋራ አሻው ጉበረከበጅነቱር ቅሌጣናን ኩን ማልቱትራ
ከአምስት ወር በፊት የጥምቀትን በዓል እዚህ አክብረን ነበር። ያኔ ይህ የቆምኩበት ቦታ አሸዋና አፈር ብቻ ነበር። አሁን ግን ለምቶ ይህን መስሏል። ይህ ስራ የአካባቢውንም ኢኮኖሚያዊ እንቅስቃሴ አሻሽሏል። በደንበል ሐይቅ ጠረፍ ላይ የተሰሩ የኢንቨስትመንት ስራዎችን ያነሳ እንደሆን ከዚህ በፊት ምንም አልነበረም። ይህን ፕሮጀክት በ2015 ዓመተ ምህረት ስንሰራ አላማችን መጀመሪያ ለአካባቢው ነዋሪ ምቹ ሁኔታን መፍጠር ነው። ሁለተኛው ግብ ደግሞ የጎብኚ ፍሰትን መጨመር ነው። በኢንቨስትመንት ፈቃድ ረገድ ካየነው ባለፈው አመት ለ15 ባለሀብቶች ፈቃድ ተሰጥቷል። ይህ ደግሞ ከተማዋ በ60 አመታት ውስጥ አይታው የማይታወቀው አሃዝ ነው።
አቶ ማን የደንበላይቅ ለትራንስፖርት አገልግሎትም ትልቅ አቅም ያለው በመሆኑ መንግስት በዘርፉ መስተማራት ለሚፈልጉ ባለሀብቶች ለማበረታታት እየሰራ እንደሆነ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ባቱ ደንበል።
ገልሞን ለደንበል ሐይቅ ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለዛሬ አርብ ምሽት ያሰናዳናቸውን ቅንብሮችና ዘገባዎችንም በዚሁ ማጠናቀቃችን ነው። ነገ ቅዳሜ ምሽት ከምሽቱ 3 ሰዓት ላይ ከልዩ ልዩ ወቅታዊ ዘገባዎችና ቅንብሮች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና እደሩ።